ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ወራሃ ሚያዚያ በመጣ ቁጥር ትዝ ከሚሉን ታሪኮች አንዱ በ1964 ዓመተ ምህረት የተመሰረተው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ነው። ታዲያ ሂሳቡ ሲሰላ ምስረታው 45 ዓመት ሞልቶታል። መነሻውም መድረሻውም ኢትዮጵያ ብቻ ያደረገ ድርጅት በውጣ ውረድ በመውደቅ በመነሳት የህሉና ገመዱ ሳይፈተስ እስትንፋሱ ሳይቆረጥ እነሆ እንደ ፍላጎቱም ባሆን እንዳቅሙ አገርን ከዘረኞች ተምች ለማላቀቅ የበኩሉን እያደረገ ይገኛል። መስዋዕትነት መክፈል ደምን መገበር መስፈርት ቢሆን ኖሮ ኢሃፓ የትላንቱ ወይም የዛሬውን ሳውል ለነገውም ትውልድ የሚሆን በበቂ ከፍሏል። ግና የህዝቡ ግብ ገና ሆነና ላይርፍ ቃል ገብቶ ከትውልድ ወደ ትውልድ እየተላለፈ ይገኛል። ታዲያ ዛሬ አዲስ አፍላ ዲሞክራት ወይም የለውጥ ኃይሎችን ለመፍጠር የትላንቱ መነሳት መወደስም መወቀስም ካለበት ደንብ ነውና ለዛሬ ብዙ በጠላትም በወዳጅም ታሪክ ተብለው ከሚጻፉት ሐቁ ላይ ያዘነበለውና ኡነታው የጎላውን መርጠን ከመጻፍት ዓለም ማሰማት መጀመራችን ይታወቃል። በረቡ ሚያዝያ 18 ሁለተኛው ክፍል ላይ ከኛ ልጆች ጋር በሚልረስ በፋሲካ መለሰ የተደረሰውን መጽሐፍ ትረካ የመጀመሪያው ክፍል ይቀርባል። ተከታተሉ እንላለን። ለዛሬው ግን ከታሪክ ማህደራችን መጋቢት 24 የአዲስ ስራታ ዋላጅ ቀን በሚል እንዲሁም ከጎ መጽሔት የተገኙ ሁለት ታሪኮችን በተካታታ ያሰምተን በመጨረሻም የፍቅር ክፍያ በሚለው ርዕስ በቀረበ አጭር ትረካ የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው። ባለፈው ሳምንት በብሾፍቱ ከተማ አስተዳደር እንዲዘጋ ትዕዛዝ ተሰጥቶት የነበረው የአህያ ቄራ ስራውን የቀጠለ መሆኑን የዜና ምንጮች ገልጸዋል። ለመጀመር 5 ዓመታት ወስዶበታል የተባለው የዚህ የቻይና ኩባንያ ቄራ ኃላፊ ለጋዜጠኞች በሰጠው መግለጫ ኩባንያው እንዲዘጋ መደረጉን ተቃውሞ ቢዘጋም በአንድ ጊዜ ሊዘጋ አይችልም ቢያንስ በእጃችን ያለውን መጨረሳለብን ብሏል። የከተማው አስተዳደርም ሆነ ለኩባንያዎቹ ፍቃድ የሚሰጠው የወያኔ ፌደራል ድርጅት መጀመሪያውኑ ለምን ፈቃድ እንደሰጡ ግልጽ ማብራሪያ አልተሰጠ ሲሆን የኩባንያው ባለቤት ከአምስት ዓመት በፊት የአያቆዳ በመግዛት ወደ ቻይና ለመላክ ስራ መጀመሩን የአያቆዳ ማግኘት ስላልተቻለ ፈቃድ በመጠየቅ ቄራውን አቋቁሞ ስራ መጀመሩን ገልጿል። የአካባቢው ነዋሪዎች ገና ከመጀመሪያው ተቋማቸውን መግለጻቸው የሚታወቅ ሲሆን በመጀመሪያው ህዝባዊ እንቅስቃሴ ወቅት የህዝብ በትር ተሰንዝሮበት የአምስት ሚሊዮን ብር ኪሳራ የደረሰበት መሆኑን ተነግሯል። በ80 ሚሊዮን ብር ተቋቁሞ በቀን 200 አህዮችን ለእርድ ለማቅረብ እስካሁን የ2000 አህዮችን ስጋና ቆዳ ወደ ውጭ የላከው ኩባንያ መዘጋቱ አግባብ አይደለም በማለት ለንግድ ሚኒስቴርና ለስጋና ወተት ማደራጃ ተቋም ደብዳቤ የጻፈ መሆኑን ተጠቅሷል። እንዲዘጋ ትዕዛዝ ከደረሰው በኋላ ስራውን ለመቀጠል ማን እንደፈቀደለት ያልታወቀ ከመሆኑም በላይ ቄራው እንዲዘጋ ትዕዛዝ ከደረሰው በኋላ ስራውን ለመቀጠል ማን እንደፈቀደለት ያልታወቀ ከመሆኑም በላይ ቄራው እንዲዘጋ የተሰጠው ውሳኔ መሻር አለመሻሩም ግልጽ አይደለም ተብሏል። የትራምፕ አስተዳደር አሜሪካ የምታደርገውን የውጭ እርዳታ መጠን በከፍተኛ ደረጃ ለመቀነስ ማቀዱ ቀደም ብሎ የተገለጸ መሆኑ ይታወቃል። አሜሪካ ስትሰጥ ከነበረው ዓለም አቀፍ እርዳታ በ25% የሚቀንስ መሆኑን በመግለጽ ቀደም ብሎ የተሰራጨው መግለጫ ዝርዝር ያልነበረው ሲሆን የውስጥ ሰነዶችን በመጥቀስ ዝርዝሩን ሰኞ ሚያዝያ 16 ቀን የወጣው ፎሬን ፖሊሲ መጽሔት የገለጸ መሆኑ ታውቋል። በዝርዝሩ መሰረት በዩኤስኤድ አማካይነት የወያኔ አገዛዝ ከዚህ በፊት ሲያገኝ የነበረው 384 ሚሊዮን ዶላር በአሁኑ የበጀት እቅድ መሰረት ወደ 253 ሚሊዮን ዝቅ እንደሚልና ይህም የ24% ቅነሳ እንደተደረገበት ለማወቅ ተችሏል። በኢኮኖሚ ልማት መስክ ስም ይሰጥ የነበረው 96 ሚሊዮን ዶላር ሙሉ በሙሉ የተሰረዘ ሲሆን ለጤና መስክ ይሰጥ የነበረው እርዳታ በ37% እንዲቀንስ የተደረገ መሆኑንም መጽሔቱ ያጋልጣል። በትራምፕ አስተዳደር የቀረበውን የበጀት ረቂቅ የአሜሪካው ኮንግረስ ማዝደግ ይኖርበታል። የወያኔ አገዛዝ በሚሊዮን የሚቆጠሩ ወጣቶችን ሥራ ለማስያዝ ያውጠነጠነው ያለው እቅድ ብዙም ፈቅ እንደማያደርገው ባለሙያዎች እየተናገሩ ይገኛሉ። በአገዛዙ ባለስልጣኖች መካከል ግልጽ የሆነ ስምምነት እስካሁን ባይኖርም ለወጣቶች ሥራ በማስያዝ በኩል 3 አይነት እንቅስቃሴዎች እየተደረገ መሆኑን ውስጥ አዋቂ ምንጮች ተቆሟል። አንደኛው የኢንዱስትሪ ፓርክ በማለት ወያኔ በከፍተኛ ድምጽ ያጮሆ በሚገኘው ዙሪያ ሲሆን፣ ሁለተኛው ገና የብዙዎች ወያኔ አባላትን ስምምነት ያላገኘውና ብዙም ተግባራዊ ያልሆነው በገጠር እርሻዎች አካባቢዎች አነስተኛ ፋብሪካዎችን መክፈት የሚለው እቅድ ነው። ሶስተኛው ደግሞ አሁን በቅርቡ እየተነገረ ያለው የክልል አስተዳደሮች በተለይ የኦሮሞና የአማራው ክልሎች በባለቤትነት የሚያስተዳድሯቸው ፋብሪካዎች አማካይነት ወጣቶችን ሥራ ለማስያዝ የወጣው እቅድ ነው ተብሏል። በሁሉም አቅጣጫ በወያኔ እቅድ የወጣቶችን ጥያቄ ስለማያሟላ ውጤት አልባ ይሆናልም ተብሏል። አንደኛ በህዝባዊ አመጽ እንቅስቃሴ ወጣቶቹ የጠየቁት የሥራ አጥነት ጥያቄዎች እንዲመለስ ብቻ ሳይሆን አድልዎን፣ ሙስናን፣ ለብልሹ አስተዳደርን፣ የፍትህ ጦትን ወዘተ አካቶ ይዞ የሚንቀሳቀሰው አስከፊው ሥርዓት ተወግዶ በአዲስ ሥርዓት እንዲቀየር በመሆኑ የወጣቶቹ ጥያቄ ባገዛዙ የኢኮኖሚ ጥያቄ ብቻ አይመለስም ተብሏል። ሁለተኛው በመቶ ሚሊዮን አካባቢ በሚገመተው የአገሪቱ ህዝብ መካከል 70% ማለትም 70 ሚሊዮን የሚሆነው ወጣት በሆነበት አገርና ከዚህ መካከል 50-70% ሥራ አጥ በሆነበት ሁኔታ በአጠቃላይ 1 ሚሊዮን የማይሞላ ሥራ ለማስያዝ ቢቻል እንኳን ችግሩን ለመቅረፍ አባይን በጭልፋ ይሆናል ተብሏል። በየአካባቢው ለአገር ውስጥም ሆነ ለውጭ አገር የሚዲያ ሰዎች ወጣቶች እየገለጹት ያለው የምሬት አነጋገር ህዝባዊ አመጽ በአዲስ መልክ ሊቀጣጠል መቻሉን የሚጠቁም መሆኑን የሚገልጹ ወገኖች አገዛዙ ያለ እርምጃዎችን መውሰድና ምንም ውጤት የሌላቸውን ጊዜያዊ የማጭበርበሪያ እቅዶች መደስኮሩን ትቶ መሰረታዊ የሆነ የሥርዓት ለውጥ ለማድረግ ቢዘጋጅ ለመፍትሄው በር ይከፍታል ይላሉ። ለዛሬ ያለን ዜና በዚሁ ተጠናቀቀ።
አድማጮቻችን በማስከተል ከዝግጅት ክፍላችን የቀረበ ጽሑፍ እናሰማለን። መጋቢት 24 የአዲስ ሥርዓት አዋላጅ ቀን። መጋቢት 24 ቀን 1964 ዓ.ም ተመረጠ የኢሃፓ መስራች ጉባኤ ተካሂዶ ከሰባት ቀን በኋላም ኢሃፓ ሊመሰረት ቻለ። ይህ የጭቁኖች የደስታ ቀን የተባለውን ክስተት በተመለከተ ብዙዎች አላዋቂ ሆነው ሳለ ድርጅቱ እዚህ እዚያ ተመሰረተ፣ መስራቾቹም እነገሌ ናቸው፣ መስራቾቹ ምስራቅ ጀርመን፣ አልጄሪያ፣ ሻቢያ ወዘተ ናቸው፣ ዋናዎቹ ኢትዮጵያውያን መሆናቸው ተክዶ ማለት ነው ሲባልም ታዝበናል። በመስረታው ሂደት ያልነበሩም ዋና መስራች እኔ እኛ ብለው ሲመጣደቁ፣ ሌሎች ደግሞ ለራሳቸውና ለወደዱት ተክለሰባዊ ሜሮን እየቀቡ ዛሬም በመራወጥና በመጻፍም ላይ አሉ። ኢሃፓ የተመሰረተው ለሀገራቸውና ለህዝብ በቆሙ ኢትዮጵያውያን ሲሆን የመስረታው ሂደት ደግሞ የአመታት የህዝብ ልዩ ልዩ ባለዘርፈ ብዙ ትግል ውጤት ነው። የህዝብ አመጾችና ተቃውሞዎች በተለይም በላቡ ላስተማረው ዜጋ ሙሉ መብት ተጠበቃ ሆኖ መስዋዕትነትንም ተቀብሎ ሊታገል የተነሳው ወጣትና ተራማጅ ትግል ልጅ ነው። የኢሃፓ ውልደት 9 ወርን የፈጀ ሳይሆን አመታትን የወሰደ ነው። በተጨባጭ የተወጠነው የኢትዮጵያ በ1961 ዓመተ ምህረት ነው ማለት ይቻላል። ዝርዝሩን ድርጅቱ ታሪኩን ጽፎ ሲያገባድድ የሚገልጸው ሲሆን በድርጅቱ ምስረታ ግን ማንም ባዕድ ጣልቃ እንዳልገባ ከወዲሁ ለማረጋገጥ ይቻላል። ሐቁ ይህ ነውና ዛሬ ለገንዘብም ለማወናበድም ታሪክ በሚል ልብ ወለድ የሚከትቡ በስተዋልና መጋቢት 24 ቀን የመክፈቻ ጉባኤውን የጀመረው ኢሃፓ ጓዶችን በቀድሚያ በአገር ቤትም በድርጅታዊ ጥረት ተሰማርተው የነበሩትን ጓዶችን በሰፊው በማማከርና የጋራ ግንዛቤና አቋም በመያዝ ጉባኤውን ማካሄዱን ብዙዎች አያውቁም አወቅን ብለው ቢቀሩም፣ መስራች ጉባኤ የተደረገ ምንስ ተካሄደ እነማን ተካፈሉ ብቻ ሳይሆን ምንስ ተወሰነ በሚለው በሬ ወለደ ላሉትና ለሚሉት ምላሽና እርምት መስጠቱ ፍላጎታችን ባይሆንም ዛሬም ቢሆን ማን ያውራ የነበረ ማለት ግዴታችን ይሆናል። ግምትና ዝብርቅ ሐቅን እንዳይተካ ማለት ነው። ያባ በመጋቢት 24 ቀን ሲመሰረት የነበረን ትግል ሊኖር የሚችልን ትግል ወክሎ ነው አለሁ ያለው። የዚህን ታሪክ ይዘትና ጥልቀት የሚያውቀው ኢሃፓ እንጂ የሰማበለው አባወራዎች አለመሆናቸው ግልጽ ነው። እንደገና ማን ያውራ የነበረ ማን ያርዳ የቀበረ ነው ጉዳዩ። ታሪክ ጻፍንባዮቹ ግን አሉባልታ አሉባልታቸውንና ቀጀታቸውን ቀለማት ይዘው እየቀባጠሩ ናቸው። ማአት ብር ከፍሎ አልባቢ ካገኙ ደግሞ እሰየው ብለው ፈንዳቂ ናቸው። መጋቢት 24 ቀን የኢሃፓ መስራች ጉባኤ ሲጀመርና ውይይቱም ሲካሄድ ምን ተባለ ተነገረ ስለሚለው ግን ዛሬም ሐቁ ከኢሃፓ ጋር ነው። ነበርን ያሉትም ቀጣይ ሰልፋቸው ክህደትና አፍረትን ስላቀፈ ትረካቸው ተወላግዷል። ሌሎች ደግሞ ታሪክ ያሉትን ስለማያውቁት የጻፉት ሆነ ያሰፈሩት ሁሉ ሐቅን ክዶ ፍለጋም ያልገባ ይባላል ብቻ ነው ሐሰት። አንዳንዶች ኢሃፓ መቼና በምን ሁኔታ እንደ ተመሰረተ የሚያውቁ አይደሉም። ታሪክ ብሎ መቀባጠሩ ግን አልተፋናቸው። ተሳተፍን ሲሉም ተሳትፏቸው የረጅም አይደለም። ክህደታቸው ግን ዘለዓለማዊ ህትመቱን አስፍሯል። ኢሃፓ በ1964 ዓመተ ምህረት ተመስርቶ በ1972 ዓመተ ምህረት አልፈረሰ። እገሌ ሲከዳ ወይም ሲሰዋ አላበቃለትም። እንኳን ያንኔና ዛሬም ቢሆን ረጅም ጥቃት ከደረሰበት በኋላ ትግሉን እንደቀጠለ ነው። ዛሬም ቢሆን ያመራሩ የሚታገሉ አባላቱና የህዝብም ድርጅት ነው እንጂ የማንም ግለሰብ ወይም የነበርኖች ንብረትም አይደለም። የኢሃፓን ምስረታ ታሪካዊ የሚያደርገው በዘመናዊ መልክ ለመቋቋም የመጀመሪያው ድርጅት መሆኑ ብቻ ሳይሆን ለህዝብ የተደራጀ ትግል አታጋይና አለኝታም ሆኖ መገኘቱ ነው። የተከማቸ ተመክሮ ባለመኖሩ ድርጅቱ ከተግባር ሲማር ስህተቶችን መፈጸሙ የሚጠበቅ ነው ሊባልም ይችላል። በአጭር ጊዜ ግን ምላተ ህዝቡን አደራጅቶ ሊያታግልና የለውጥን ሰንደቅ የአብዮትን ይዘትና አስፈላጊነትም በህዝብ ዘንድ ለመትከል ችሏል። ኢሃፓ ራሱን ኢትዮጵያዊ ያለ እንጂ የብሔረሰብ ካባን አላጠለቀም። ኢሃፓ አብዮታዊ ስር ነቀል ለውጥ አለ እንጂ ለጥቅም ተገዝቶ በጥገና ለውጥ አምኖ ቃል ኪዳኑን አፍርሶና ህዝብንም ክዶ ለፋሽስቶች አልተንበረከከም፣ ለባዕዳን አልሰገደም። ህዝብና ታሪክ የማይረሳውን መስዋዕትነት ከፈለ እንጂ ማሩኝ ጌቶች ብሎ አምባገነኖችን ምህረት አልለመነም። ከሃዲዎች፣ የስልጣን ጥመኞች፣ በታኞችና መርህ የለሽ አንጃዎች ብቅ ብቅ ቢሉበትም ቢጎዱትም ድርጅቱ ዋናው መታወቂያው ጽናት፣ ህዝባዊነት፣ ቆራጥነት፣ ወኔና ኢትዮጵያዊነት ሆኖ ባሽቷል። ኢሃፓ የታገለው ብሔረሰብ ጾታ ሳይለይ ለጭቆኑ የኢትዮጵያ ህዝብ ነበር፣ አሁንም ነው። ለዚህም ነው በፋሽስቶች፣ ጠባቦች፣ ዘመናዊ ቅኝ ገዢዎችና ተገንጣዮች ሁሉ ማለትም በአገራችን ጠላቶች ጥቃት የደረሰበትና እየደረሰበትም ያለው። ኢሃፓን መልካም 41ኛ ዓመት ስንለው መገንዘብ የምንገደደው ሐቅ ያኔ ለኢሃፓ ምስረታ ምክንያት የሆኑት ማህበረሰባዊ ችግሮች በአብዛኛው ዛሬም ተባብሰውና የተጀመረው ትግል ገና ድል አልመታም እያሉን መሆኑን ነው። ከመሬት ላራሹ ጀምሮ እስከ ዲሞክራሲያዊ መብት ለጭቁኖችና ሉዓላዊነት ለአገሩ የተባሉ ሁሉ በንጥልጥል ቀርተዋል። ይባስ ብሎ ዘረኛም ባገነንና አገር አጥፊ ቡድን ሰፍሮበታል። ለዚህም ነው ዛሬ ያመረረና የከረረን ጸረ ወያኔ ትግል ማካሄድ ሲገባ የህዝብ ወኔ ሊሰልቡና እይታውንም ወደ ሆዱና ጎጡ ሊያደርጉ እየዳከሩ ያሉት ሁሉ በተጨባጭ ጸረ ህዝብ ሚና ያላቸው ናቸው የሚባለው። በመሆኑም ተጨባጭ ሁኔታ ኢሃፓ ትግሉን እንዲቀጥል ያስገድደዋል። ትግላችን ይቀጥላል። ድልም የህዝብ ትሆናለች። አድማጮቻችን በዛሬው ከታሪክ ማህደር ዝግጅታችን ሁለት ያባን በሚመለከት በሐምሌ ወር 1993 ዓ.ም ተመረተ ከታተመ ጎመጽሄት ያገኘናቸውን ጽሑፎች በተከታታይ እናቀርባለን።
ባላፍታጋዎች መስዋዕትነት ለ29 ዓመታት የዘለቀ የትግል ጉዞ ርዕሱ ነው። ችኩል ኢትዮጵያ ህዝብ አድሮትን በመፋለም የተነሳው በየካቲት 1966 አልነበረም። የችኩል ኢትዮጵያ ህዝብ ትግል በየካቲት ተጀመረም አይደለም። ከየካቲት 1966 ቀድሞ ከየካቲት በፊት አያሌ ህዝባዊ አመጾች፣ አያሌ ንቅናቄዎችም ነበሩ። የደሃ አርሶ አደሮች አመጽ፣ የችኩል ብሔራት ትግል፣ የላብ አደር ድርጅታዊ እንቅስቃሴ፣ ያልተሳካው የታህሳስ መፈንቅለ መንግስት፣ የተማሪዎች ዲሞክራሲያዊ አገር አቀፍ ንቅናቄ፣ እነዚህ ሁሉ ከየካቲት የቀደሙ ለየካቲትም ብርቱ አስተዋጽኦ ያበረከቱ የትግል ታሪክ ምዕራፎች ናቸው። ተደጋግሞ እንደተባለውና እንደሚባለው የካቲት 1966ን ልዩና አዲስ የትግል ምዕራፍ የሚያደርገው ለዘመናት በተናጠል ሲከናወኑ የቆዩ ትግሎች ለአዲስ ስርዓት፣ ለመሬት ጥያቄ፣ ለኩልነትና ለፍትህ፣ ለመንግስት ስልጣን ሰማይና ምድር ያናወጠ መላገሪቱን ያጥለቀለቀ አብዮት የጀመረበት መራር የትግል ወቅት የነበረ መሆኑ ነው። 1966 ችኩሎችና የተገፉ ባንድነትና በአገር አቀፍ ደረጃ ብሮ ከመማጻቸው ጋር የተነሱት ህዝባዊና መደባዊ መጠይቆችም በሳል ነበሩ። ምላተ ህዝቡ ዛሬ የሚታገልላቸው የሰባዊና ዲሞክራሲያዊ መብቶች መከበር፣ ፍትህ፣ እኩልነት፣ ዘላቂ ሰላም የሰፈነባት ኢትዮጵያን መመስረት ወዘተ የካቲቱን አብዮት የሞተላቸው የተጋደላቸው እንቅስቃሴዎች ቀስቃሽ መርሆች ናቸው። የካቲት መሪር የትግል ጊዜ ነበር። አልፋ አላፍ ችኩሎችና ምዝብሮች እጅግ አመረሩ። በዝበዛን ላንዴ ለመጨረሻ ጊዜ ለማውደም ስልጣናቸውን በህዝባዊ መንግስት መልክ በመከት የተነቃነቁበት ወቅት የካቲት ነበር። ዳሩ ግን የካቲት አብዮት የካቲት ትግል ግቡን አልመጣም። ምዝብርና ግፋዋን ወገኖች የታገሉላቸው አላማዎች አልተሟሉም። የመንግስት ስልጣን በብዙሃን ችኩን መዳፍ አልገባም። ችኩሎችንም ያር ምዝብሮችንም ይጨፈጭፍ አፈቅቤ ልበጩቤ የሆነ ፋሽስታዊ ስርዓት የህዝቡን ትግል በአበቡዝ ነጥቆ አናቱ ላይ በመፈናጠጡ ነበር ትግሉን መክኖ የቀረው። ለሰፊው ህዝብ ትግል መነጠቅና ብረት ባገነበው ኃይሎች እጅ መግባት መንስኤውም ሆነ ምክንያቱ የግፋውን ህዝብ መደባይ መጠይቅ በተከናባበረ የትግል ፕሮግራም በጥራይ ፖለቲካ መስመር አርቀቆ ከህዝብ ተዋህዶ ሰፊውን ህዝብ ለትግል የሚከሰክስ መሪ ድርጅት ያለ መኖር ነበር። የገነ በካቲትም ሆነ ከዚያ በፊት የተደራጁና በህቡ የሚሰሩ ድርጅቶች አልነበሩም ወደሚል ድምዳሜ የሚመራ አይደለም። ከካቲት 1966 እስከ ነሐሴ 1967 በነበረው የትግል ወቅት ራሱን ይፋ ያላወጣ የላባደሩ ግንባር ቀደም አጋር ያፋ በህቡ ህልውናው በትግል እድገትና ክረት የችሎታውን ያህል አበርክቷል። ዲሞክራሲያ በተሰኘች ጋዜጣ ተከታታይና ለማቀፍ የፕሮፓጋንዳ ስራዎችን ሰርቷል። የሳቶላፈን እየገረፈው በእንቅስቃሴው መካከል ተማግዷል። መሰረታዊ የፖለቲካ መፈክሮችን በማስተዋወቅ ነባራዊ ሁኔታዎች በጥራ ሳይንሳዊ ሪዮት በማጥናት ቀና የፖለቲካ መስመሮችን ተቁሟል። በዚህ የትግል ወቅት ራሱን ይፋ ከመውጣቱም አስቀድሞ በመላተ ህዝቡ የሥራ ማቆር ማድማዎች፣ የተቃውሞ ሰልፍና የውሳኔ እርምጃዎች ህዝባዊነቱና መደባዊ ድጋፉን አሳይቷል። ምንም እንኳን በነባራዊ ሁኔታ አለመሟላትና በራሱም ችግሮች ሳቢያ ራሱን ለመላተ ህዝቡ በግልጽና በፕሮግራም አማካይነት ባስተዋውቅም እንደ ህቡ ድርጅት እንደ ታጋይ ውስጣዊ ፓርቲ ሁኔታዎችን የመምራት ሚና ነበረው። በትግሉም ውስጥ ከፍተኛ ግልጋሎት የማበርከት ታሪካዊ ተልእኮውን ለመወጣት ጥረት አድርጓል። ተልእኮውንም ለማሟላት በህዝብ ነበልባላዊ ትግል ውስጥ ከመጋፈጥ ውጪ አማራጭ አልነበረውም። ከርሱ በተጨማሪ ሌሎች ድርጅቶች እንደነበሩም ሳይዘነጋ የህዝቡ ያርነት ተጋድሎ እየገፋና እየመረረ ሲመጣ የመሪ ድርጅት አስፈላጊነት እየጎላ ሲሄድ የፋሽስት ተርግጸረ ህዝብ አመጽ በየለቱ እየገዘፈ ሲታይ አያሌ ጸረ ዲሞክራቲክ ሴራውን የማጋለጥ ጥያቄ ክብደቱ ሲጨምር ያፋ የላባደሩ ሳይንሳዊ ፕሮግራም አርማና ሰንደቅ አንገቦ ነሐሴ 26 ቀን 67 ለአደባባይ ትግልና ፍጥጫ ራሱን ይፋ አወጣ። ከሶስት አመት ተኩል የህቡ እንቅስቃሴ በኋላ የህዝቡ ጠላቶች እነማን መሆናቸውን አወጀ። በፋሽስቶችና የኢትዮጵያ ህዝብ ጠላቶች መቃብር ላይ ፍትህ፣ እኩልነት፣ ዲሞክራሲ፣ ሰላም የሰፈነባት ህዝባዊት ኢትዮጵያ ለመመስረት መታጠቁን አበሰረ። ያፋ ራሱን ያፋ ያወጣባቸው ነባራዊ ሁኔታዎች አያሌው ነበር። በካቲት የነበረውን የመሪ ድርጅት ጦት ማሟላትና እየገፋ የመጣውን የህዝቦች ግል በሳንሳይ ፕሮግራም ስር ማቀነባበር አንደኛውና ተፈላጊውን አስገዳጁ ናቴ ነበር። በካቲት ታላቅ የትግል ተሳትፎ ያሳየውን የላባደሩ መደብ የሶሻላቢዎት መሪነት ማረጋገጥ በፓርቲው አማካይነት ተልእኮውን ግልጽና ድርጅታዊ ማድረግ ከመጀመሪያው የማይተናነስ ተጨባጭ ተግባር ነበር። በስልጣን ላይ የነበረውን ጭፍን ፋሽስታዊ መንግስት ለማጋለጥና አቀኛና ህዝባዊ በሆነ ፓርቲ አማካኝነት የጭቆኖችን የትግል የድርጅትና የትጥቅ ዝግጅት ማሰናዳት የትግሉን መስመር መጠበቅና ባለብዙ ቀለም ከላሾችን መከላከል ለህዝባዊ ስርዓት ክብሩን መታገል ከላኞቹ ኮለቱም ማይነጠል ከድንሱም የሚፈልቅ ትልቅና ሌላ ግዳጅ ሆኖም ነበር የቀረበው። በሚያዝያ ወር 1964 ጀርመን ውስጥ ይህ በሚል ስያሜ ተመስርቶ በናሲዮን 1967 ራሱን ይፋ ያወጣው የኢትዮጵያ ህዝባዊ ታይ ፓርቲ በኢትዮጵያ ህዝብ ዘንድ ተቀባይነት ለማግኘት ሁሉ አላደረም። ያነገባቸው የህዝብ ጥያቄዎች በግልጽ ያስቀመጠው ፕሮግራሙ አደረጃጀቱና ህብረ ብሔራዊ አቋሙ በቀላሉ በህዝብ ልቦና ውስጥ ለመስረት አስችሎታል። ብዙሃኑ የኢትዮጵያ ህዝብ ላባደሩ አርሶ አደሩ ተማሪው ምሁሩ ሴቶች ወታደሮች በኢትዮጵያ ህዝባዊ ታይ ፓርቲ ጥራስን ለመሰለፍ ጊዜ አላባከሩም። ዲሞክራሲያ በትሟ እንደገለጸችው መዋቅሩን በአገሪቱ ልዩ ልዩ አካባቢዎች በመዘርጋትና ልዩ ልዩ የህቡ ድርጅቶች በመመስረት ህብረተሰቡን ለትግል አነሳስቷል። የህዝብን ትግል በማስተባበርም መርቷል። ኢህአፓ እጅግ አጭር በሆነ ጊዜ ውስጥ ልዩ ልዩ የህብረተሰብ ክፍሎችን በመምራት ያደረገው መራር ተጋድሎ ውጤታማ ሊሆን አልቻለም። ፋሽስቱ ደርግና ግብረ በላዎቹ በከተሞች አካባቢ ያደረሱበት ውድመት ያላፋ ባላቱና የህዝብ ልጆችን ግብር የጠየቀ ነበር። የገጠር ትግሉም ትግልም ቢሆን እንዲሁም የአፓ በራሱ ውስጣዊ ችግር በአመራሩ መመታት በጠላቶቹ ርብርቦች በየከተሞች እንቅስቃሴውን በመክታት ለገጠሩ የትጥቅ ትግል የሰጠው የበለጠ ትኩረትም በየጊዜው ለአደጋ መጋለጥ ለአንዳንድ አባላቱ መበታተን መንስኤ ቢሆንም ገና ከመነሻው የገቡትን የትግል ቃል ኪዳን ጠብቀው በቆዩና ጽኑ የትግል መንፈስ ያላቸው አባላቱ ከመነሻው እስከ መድረሻው ያለፉበትን የትግል ጎዳና መለስ ብለው በመመልከትና አስፈላጊ ርምቶችን በማካሄድ አመራሩን በማጠናከር በድርጅቱ ላይ አንዣቦ የነበረውን የመፍረስ አደጋ ለመታደግ ችለዋል። የሃፓይ ትግል ጉዞ በደልዳላ ጎዳና ላይ መራመድ አልነበረም። በረጋ ባህርም በሰላምና በመቾት መቅዘፍም አልሆነም። የላባደሩ ፓርቲ ታሪካዊ ተልእኮን እንደልፍኝ ፌዝና ተርባ ላይ አብዮት ጀራት ግብዣ የጥልፍ ጠለፋ አይደል እንዳይደለ የሃፓ ሳምሮ ያውቃል። እንዲህ ያለው ፓርቲ ገና ከጽንሱ ገና ከልደቱ ወርቅ በሳት እንዲፈተን ታጋውም በመከራ ይጠልፍ ብሎ እንዲነሳ የሃፓም የቀለመው ልምድ ነበር። የትሩም ያለ ፋሽስት ደርግና ያባንዳ ሞራን ጸራቢዎትና ጸረ ድርጅት ምናብ ይበረታም ደግሞም ሌሎች ወገኖች የጥቃት ምጃ ቢሰነዝሩበትም ከጉዞው አልተገታም። ወለፊትም ዘለቀንጭ ያባ በኢትዮጵያ የፖለቲካ ትግል ታሪክ ነጥቦ የሚወጣባቸው ጉልቶ የሚታይባቸው ጉዳዮች በርካታ ናቸው። ከመነሻው የነበረው የትግል መንፈስና ስሜት ታስተጓጉል የትሩም ያህል ውጣ ወረድ ቢገጥመው ለ9 አመታት መጓዙ በህዝብ ልቦና የነበረው ተወዳጅነትና ሰፊ ቦታ እስከዛሬ የተጠበቀ መሆኑን የኢትዮጵያ አንድነትና ለዋላዊነት ያለውን ጽኑ አቋም ወዘተ የአባላ 9 አመታት በትግል ጎዳና የተጓዘና ዛሬም በትግሉ መስክ የሚገኝ አንጋፋ አታጋይ ድርጅት ነው። ይህ አንጋፋና ግንባር ቀደም ድርጅት ከደርግና ግብረበሎች ባልተናነሰ ባለው ስርዓት የተወገዘ በቀንደኛም ጠላትነት የተፈረጀ በመሆኑ ሀገር ቤት ውስጥ ነጻ እንቅስቃሴ ለማድረግ ባይችልም ዳርበኞች ግንባር የገጠሩን የትግል ከማካሄድ አልገታም።
በኢትዮጵያ የፖለቲካ ታሪክ እጅግ አንጋፋው ተቃዋሚ የፖለቲካ ፓርቲ ኢህአፓ ለመሆኑ ከሶስት አስርት እድሜው በላይ ዋቢ መጥቀስ ከንቱ ልፋት ነው። ፋሽስቱ ደርግና ግብረበላዎቹ ብሎም በጠባብ ብሔረተኝነት የሰከሩ ሸማቂዎች በተናጠልና በጋራ ተረባርበው ያደረሱበት አደጋ የእልፍ አላፍ አባላቱን ህይወት የነጠቀ መሆኑን ከጠላቶቹ ጋር ያበሩ ካዲዎች በማዳግም መልኩ ሊያጠፉት ታጥቀው የተነሱ መሆን በረጅሙ ጉዞው ላይ ጥላ ማጥላቱ ባይካደም ስሙ ሲጠራ የሚባንኑ የመኖራቸውን ያህል በደስታ የሚፍነከነኩና የሚረኩ ዛሬም አላፍ ናቸው። ኢትዮጵያ በኢሃፓ በኢትዮጵያ ህዝብ ልቦና ውስጥ የሰረጸውና ፍጹም ተቀባይነት ያገኘው ገና በመነሻው በልደቱ ማግስት ነበር ማለት ይቻላል። ጀርመን በርሊን ውስጥ በሚያዚያ ወር 1964 ዓመተ ምህረት የኢትዮጵያ ህዝብ አርነት ድርጅት በሚል ስያሜ ህልውናው እውን ካደረገ በኋላ ነሐሴ 26 ቀን 1967 ዓመተ ምህረት አገር ቤት ውስጥ የፓርቲው አዋጅ እስከወጣ ድረስ ህቦ እንቅስቃሴ ያካሄድ ከነበረበት ጊዜ ጀምሮ አላፎቹን ከጎኑ ለማሰለፍ ችሏል። በርግጥም ኢሃፓ ከልደቱ ጀምሮ በሰራተኛው ላባደሩ ተማሪው መምህሩ ወታደሩ ገበሬው ወዘተ በአጠቃላይ በብዙሃኑ የኢትዮጵያ ህዝብ ዘንድ ተቀባይነትን ያገኘ ሰፈር ቁጥር የሌላቸው አባላቱም ላነሳቸው ታላላቅ ህዝብ ጥያቄዎች ሲታገሉ ክብር ህይወታቸውን በዛ የከፈሉለት በአገሪቱ የፖለቲካ ታሪክ እጅግ የላቀውንና የጎላውን ስፍራ የሚቀዳጅ ህብረ ብሔራዊ ፓርቲ ነው። ድርጅቱ እጅግ ምትሃታዊ በሆነ ፍጥነትና የመስረታ አድሚው ማግስት በህዝቡ ልቦና ውስጥ ሰፊ ቦታ የማግኘቱ ምስጢር ያነሳቸው የትግሉ መነሻ አድርጎ ያቀረባቸው የታገለላቸው ጥያቄዎች በሙሉ የሀገርና የህዝብ ጥያቄዎች የነበሩ መሆን አንዱ ሲሆን ህብረ ብሔር አቋሙ አደረጃጀቱና የመሳሰሉት ፋይዳም በቀላሉ የሚታይ አይደለም። ኢሃፓ ላነሳቸው ጥያቄዎች አያሌ ላባደሮች በቁርጥ ታግለዋል። ሺ በሺ ወጣቶች የኢሃፓን የህዝብ ጥያቄዎች አንግበው ከፋሽስቶችና ግብረበላዎቻቸው ጋር ተፋልመዋል። ኢሃፓ ያነሳቸውን የህዝብና ሀገር መሰረታዊ ጥያቄዎች አንስተው ሲታገሉ ለሰብአዊ ህልዲና የበሚሰቀጥጥ ዘግናኝና አረመኔያዊ ሁኔታ የተጨፈጨፉ ወጣት ሴቶች እና እናቶች አሃዝ ለቁጥር ይታክታል። ብረታን ስተው የተፋለሙ የኢሃፓንስ ታጋዮች ጀግንነት ገድል ሰፊ ድርሳን ይወጣዋል። ኢሃፓ ክቡር ዓላማ የቆሙ ወጣትና ጎልማሳ ገበሬዎች የትግሉ ነው ህይወቴን እየዘመሩ ተሰውተዋል። ወደ ጦር ሰፈሩ እንደሚመለስ ከኢትዮጵያ ተቀደም መፈክሩ ጋር ቀይጦ ሲሰብክ ከቆየውና ኋላም ባነገተው አፈሙዝ ኃይል የህዝቡን አብዮት ከነጠቀው የወታደር ኃይል ጋር የሞት ሽረት ትግል ያካሄዱ ደርግ ያስታጠቃቸውን ብረት መልሰው ወደ ደርግ ያዞሩና ለኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት ጽኑ ትግል ሲያካሄዱ የወደቁ ክቡር ህይወታቸውን ለኢሃፓና ለህዝባቸው በዛ የከፈሉ የጦር አባላት የሆኑ የኢሃፓ ከዋክብት አሃዝም እጅግ በርካታ ነው። የኒህ የጦር አባላት የኢሃፓ ከዋክብት የተጋድሎ ታሪክ እጅግ ከፍተኛ ጥናትና ምርምርን የሚሻ የታሪክ ምሁራንን እና የድርጅቱን በተለይም የነባርና አንጋፋ ድርጅቱን አባላት ትኩረት የሚጠይቅ ታላቅና ሰፊ አጀንዳ ሲሆን በዛሬው የያ ትውልድ ቀንብራችን እንደላባደሩ ሰራተኛው ተማሪው መምህሩ ገበሬው ወዘተ ሁሉ ለኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት ኢትዮጵያና ኢትዮጵያውያን የዘመናት ደዌ ፍቱን መድኃኒት ለመሻት ለፍትህ ለእኩልነት ለሰብአዊ መብት መከበር ለዲሞክራሲ በደምሳሳው ለህዝባዊት ኢትዮጵያ መመስረት ታግለው ያታገሉ በትግሉ ሜዳ የተሰው ወታደር የኢሃፓ ከዋክብትን ታሪክና ተጋግሎ በወፍ በረር ለመቃኘት እንሞክራለን። ሰኔ 1966 እስከ ነሐሴ 1967 በሚያዝያ ወር 1964 ዓመተ ምህረት ጀርመን በርሊን ውስጥ እውን የሆነው አመራር በሰኔ ወር 1966 አዲስ አበባ አገር ቤት እስከገባ ድረስ ከአንዳንድ የጥናት ቡድኖች ጋር ለመቀራረብና ውህደት ለመፍጠር በተደረገው ጥረት በጥናት ቡድኖች የታቀፉ ስር ነቀል ለውጥ ፈላጊ ወታደሮችና መኮንኖች ለማስተዋል የተቻለበት አጋጣሚ ነበር። ይህም በበኩሉ የኢሃፓ ድርጅታዊ መሰረቱን በአገሪቱ ልዩ አካባቢዎች ለመመስረት ባደረገው እንቅስቃሴ የኢሃፓ ስር የተደራጀውን የጭቁን ወታደሮች ድርጅት ለመመስረት ምቹ አጋጣሚ ፈጥሯል። ኢሃፓ ነሐሴ 26 ቀን 1967 ዓ.ም በአዋጅ ራሱን ይፋ ከማድረጉ አስቀድሞ በተደራጀው የጭቆና ወታደሮች ድርጅት ሱሪያ ጥቂት የማይባሉ ስር ነቀል ለውጥ ፈላጊ ወታደሮችንና መኮንኖችን ለማስተለፍ የተቻለ ሲሆን አጋጣሚም ሆነ ሁኔታው የአባባላትን በወታደራዊ መንግስት የጸጥታ ኃይልና ብሎም በደርግ ውስጥ አስርጎ ለማስገባት የአፓን መዋቅርና በደርግ ዙሪያ ለመዘርጋት እና በሌሎች የደርግ ደጋፊ ፖለቲካ ድርጅቶች ውስጥ ሰርጎ ለመግባት እንዲሁም የከተማ የጥቃት መከላከያ ክንፉን ለማጠናከር ልዩ አስተዋጽኦ ያበረከተ ነበር። ወደ ቅንብሩን ብርት ስንደርስ በስፋት የምንመለከተው ቢሆንም እንዲህ ወዲህ ገደማ በአፓስር የተደራጀው ጭቆና ወታደሮች ድርጅት ከመሰረቱት መካከል በግንባር ቀደምትነት ሻምበል አማሃ አበበንና 50 ደቃ ወልደመንህን ልናስታውሳቸው ግድ ይሆናል። በመስከረም ወር 1967 ዓ.ም ተመረተ ንጉሱን ከስልጣን አውርዶ ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ዙፋኑን የወረሰው ወታደራዊው ደርግ አካሄዱ ባላማራቸውና በግልጽ በተቃወሙት ላይ በዚያው የንግስናው ወር ክንዱን ለማሳረፍ ሞከረ። ሶስተኛ ወር ላይ ደግሞ መላውን ዓለም ያሳዘነ አስተቃቂ ግድያ ፈጸመ። ደርግ ዳር 13 ቀን 1967 ዓ.ም ተብረተ ቀዳሚ ምሽት በግፍ ከረሸናቸው 60 ያህል የቀድሞ መንግስት ከፍተኛ ባለስልጣናት ጋር ሌሎች 6 ስር ነቀል ለውጥ ፈላጊና ወታደራዊውን ፖሊሲ የተቃወሙ የግራ ኃይሎች የሚገኙበት ሲሆን 3ቱ የኢሃፓ አባላት ነበሩ። ደርግ በአፓ ላይ ያሳረፈው የጥቃት ዱላ መጀመሪያ በሆነው በዚህ የህዳር 13/1967 የግፍ ርሸና ሻምበል በላይ ጸጋዬ፣ ዮሐንስ ፍትዊ፣ ተስፋዬ ታከለ መቶ አለቃ ከአርሚ አቪዬሽን እንዲሁም ሻምበል ደምሴ ሽፈራው ከክብር ዘበኛ፣ ሻምበል ወልደ ዮሐንስ ዘርጋውና ወታደር በቀለ ወልደ ጊዮርጊስ ከምድር ጦር መሐንዲስ ክፍል ተሰውተዋል። ስድስቱም ታጋይ ወታደሮች ለፍትህ፣ ለእኩልነት፣ ለዲሞክራሲ የቆሙ ነበሩ። ዮሐንስ ፍትዊና መቶ አለቃ ተስፋዬ ታከለ ሰኔ 21 ቀን 1966 ዓ.ም ተመረተ አራተኛ ክፍለ ጦር ውስጥ በተቋቋመው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ውስጥ በአርሚ አቪዬሽን ተወክለው በደርግ አባልነት ተንቀሳቅሰዋል። ካፕቴን በላይ ጸጋዬም የደርጉ የኦፕሬሽን ክፍል ኃላፊ ነበር። ይህም ሆኖ ታዲያ 3ቱ የኢሃፓ አርሚ አቪዬሽን ውስጥ የዘረጋው የጥናት ህዋስ አባል ነበሩ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልም የሀፓን ጥያቄዎች አስተጋብተዋል። በተለይም የደርግ አባላቱ ተስፋዬ ታከለና ዮሐንስ ፍትዊ ደርግ ወደ ጦር ሰፈሬ እመለሳለሁ ያለውን ቃል ክዶ በአፈሙዝ የህዝቡን አብዮት ሲነጥቅ ጊዜያዊ ህዝባዊ መንግስት እንዲመሰረት በድፍረት ሞግተዋል። እኒህ ወጣት መኮንኖች በደርጉ ስብሰባዎች ሁሉ የህዝባዊ መንግስትን ጥያቄ ደጋግመው በጠየቁበት ጊዜ ነበር። በጊዜው መጋቢ 50 ለቃ የነበረው የደርግ አባል አክሊሉ ወታደሮች አይደላችሁምን? ሰላምን ስለምን የወታደር መንግስት ጠልታችሁ የህዝብ መንግስት ይቋቋም ትላላችሁ? ማለት ያላዋቂ አስተያየቱን ያንጸባረቀው የኢሃፓ ማዕከላዊ ኮሚቴ አባል የዮሴፍ አዳነ አጎትና ያንጋፋው የፓርቲው አባላት የቅርብ ጓደኛ የነበረው ካፒቴን በላይ ጸጋዬም ቢሆን ለጊዜያዊ ህዝባዊ መንግስት በጽኑ ታግሏል። የደርግ ኦፕሬሽን ኃላፊ የነበረው እንደመሆኑ እና ድርጅቱን ካደጋ ጠብቋል። በአርሚ አቪዬሽን ውስጥ የአፓን መዋቅር ለመዘርጋት በድፍረት ተንቀሳቅሷል። የአርሚ አቪዬሽን ጦር አባላት የደርጉን ፖሊሲ በመቃወማቸውና የአፓን ህዝባዊ ጥያቄዎች በማስተጋባታቸው በጥቅምት ወር 1967 ዓ.ም ተብረት ደርግ በወታደሩ ላይ ወታደር አዝምቶ ብዙዎቹን ደመሰሰ። በዚሁ ጊዜም ገና ከመነሻው ጀምሮ የደርጉን አካሄድ ሲቃወሙ የነበሩትን ሁለቱ የደርግ አባላት ዮሐንስ ፍትዊንና ተስፋዬ ታከለን ሰራዊቱን በማነሳሳት ወንጅሎ አሰራቸው። በመጨረሻም ህዳር 13 ቀን 1967 ዓ.ም የንጉሱን ባለስልጣናት በግፍ በረሸነበት ምሽት ግንባር ቀደሞቹን የአፓ ከዋክብት ኢትዮጵያና ለኢትዮጵያውያን ታላቅ ራዕይ የነበራቸውን ወጣት መኮንኖች ባሰቃቂ ሁኔታ ተገደሉ። የሶስቱ ወጣት መኮንኖች፣ የሶስቱ የህዝብ ልጆች፣ የካፒታን ጸጋዬ፣ ዮሐንስ ፍትዊና ተስፋዬ ታከለ ሞት በኢሃፓ ላይ የደረሰ የመጀመሪያ አስደንጋጭ ዜና ነበር። የኢህአፓ የአገር ቤት እንቅስቃሴ እውን ከሆነ ወዲህ ባሉት ጊዜያት አያሌ ወታደሮችና መኮንኖች በጭቁን ወታደር ድርጅት ስር ተሰልፈው ለድርጅቱ ዓላማዎችና ለህዝባዊ ስርዓት መስፈን ያላሰለፈ ትግል አድርገዋል። የኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ፍትህና እኩልነት የሰፈነባት ህዝባዊ ኢትዮጵያ ትመሰረት ዘንድ በጽኑ የታገሉት ወታደሮች ምንጊዜም ራሳቸውን መስዋዕት ለማድረግና በፈለጉበት ስፍራ ሁሉ ቀድመው ለመገኘት የፈጠኑ ነበሩ። በተመደቡበት ስፍራ ሁሉ ግዳጃቸውን ለመወጣትም የተዘጋጁ። በማስታወቂያ ሚኒስቴር የኢትዮጵያ ሬዲዮ እንዲጠብቁ ከተመደቡት የጭቁን ወታደር ድርጅት አባል የሆነ አንድ ወታደር ኢህአፓ ለህዝብ ማስተላለፍ የሚፈልገውን ማናቸውን መልእክትና ፕሮግራም በኢትዮጵያ ሬዲዮ ለማስተላለፍ የሚቻልበትን ሁኔታዎች ለማመቻቸት ዝግጁ መሆኑን በፍጹም ፈቃደኝነት አስታወቀ። ወታደሩ ይህን በማድረግ ራሱን ለመሰዋት የተዘጋጀ ነበር። የወታደሩን ሐሳብ ፖሊስ ቢሮው ባይቃወመውም ድርጊቱ ኢህአፓ መፈንቅለ መንግስት ያካሄደ ስለሚያስመስለው እንደሚችልና ህዝብንም እንደሚያጉላላ በማመን ኢህአፓ እድሉን ሳይጠቀምበት ቀረ። በጥበቃ የተመደበበትን ማጋጣሚ ለድርጅቱ ፋይዳ ያለው ተግባር ለማዋል ያቀደው የዚህ ወታደር ድርጅታዊና ህዝባዊ ፍቅር በሌሎችም የሰራዊቱ አባላት በሆኑ የኢህአፓ ከዋክብት ዘንድ ሁሉ የሚንጸባረቅ እንጂ የተወሰኑ ኃይሎች ብቻ አልነበረም። የፍቅር ክፍያ በእውነተኛ ታሪክ ላይ የተመሰረተ አጭር ትውስታ በአህመድ ኢማም። የፍቅር ክፍያ ሐምሌ 6 ቀን 1983 ዓመተ ምህረት አዲስ አበባን የጭንቅ ጽላሎት አጥልቶባታል። ይህን አዲስ አበባን ጨምሮ መላው አገሪቱን ያላበሰ የፍርሃት ደመናን ተዳፍረው ያንለት ወደ መስሪያ ቤታቸው ለመሄድ መንገድ ከጀመሩት አንዱ ነበርኩ። ከባልቻ ሆስፒታል ተነስቼ ፖሊስ መምሪያን አለፍኩና ወደ ለጋር አቀናው። ከሌሎች መንገደኞች ጋር መብራት ኃይል ጎን ካለው ከክቤት አጠገብ ዲስትሮች ወንበራቸውን ደርድረው ጫማ ከሚጠርጉበት ቦታ አደረስ። ከንዳምስት አይበልጡም ለስራ በጠዋት መቀመጫ ወንበሮቻቸውንና የዲስትሮ ሳጥኖቻቸውን የደረደሩት ልጆች የቁጥራቸውን ማነሳይ ከየት አመጣው ጉሮሯቸውን ይዘጉ ይሆን አልኩና ለራሴ ጥያቄ አቀረብኩ። በሪስትሮነት የሚሰሩት ልጆች ረጂ የሌላቸው ወይም ከችግረኛ ቤተሰብ የሚመጡ መሆናቸውን እያሰብኩ ይህንኑ እያሰላሰልኩ ከኬክ ቤቱ በስተግራ በኩል አልፎ ወደ ገነት ሆቴል የሚሄደውን ጠባብ መንገድ ልሻገር ስል አንድ ጥይት ወደ ሰማይ ተተኮሰ። የተተኮሰው ሜክሲኮ አደባባይ አጠገብ ቆሞ ፊቱን ወደ ትምባሆ ፋብሪካ ያዞረውን ታንክ ከሚጠብቁት ሁለት የወያኔ ወታደሮች ባንዱ ነበር። መንገዱን ልንሻገር የነበርነው ወደ 15 የምንሆን ሰዎች ቀጥ ብለን ቆምንና ወደ ኋላችን አፈገፈግን። ስለ ተኩሱ ይበልጥ ለማጣራት ወደ ታንኩ አይኖቼን ወረወርኩ። የደም ግብሩን እንደለመደው ሊጠጣ ወያኔያዊው ጭራቅ የመሳሪያውን ላንቃ ከፍቶ ነበር። ታንኩ ከቆመበት አደባባይ ማዶ በስተቀኝ በኩል ካለው ሸምበቆ እጅብ ብሎ ከበቀለበት አጥራ ተገብ ሁለት ሰዎች አሉ። አንዱ እጁን ወደ ላይ አድርጎ ወደ ታንኩ ይራመዳል። መሳሪያውን በሁለቱ ሰዎች ላይ ደግኖ ወደ ኋላ የሚያፈገፍገው አንዱ የወያኔ ወታደር እጅን ወደ ላይ አድርገህና የሚል ትዕዛዝ ሰጥቶት ይመስላል። ሌላው ሰውዬ ደግሞ የሚያደርገውን አጥቶ በግቢ ነፍስ በውጪ ነፍስ በደመ ነፍስ ይበተበታል። ብዙም አልቆየ የተደገነው የወያኔው መሳሪያ እጁን ወደ ላይ ባደረገው ወገን ላይ በሩምታ ተተኮሰ። ነፋስ ወደ ላይ አንስቶ ልክ ቀስ እያለ ከመሬት እንደሚያርፍ ሸማ። ያ ከሰከንድ በፊት ሕያው የነበረ ሰው ተንገዳገደና ሽብልል ብሎ ከመሬት ወደቀ። ሌላውን ሰውዬ ላይ ተተኮሰ። ከአጥሩ ስር ኩርምት ብሎ ወደቀ። ከሁለቱም ደም ኩልል እያለ በአስፋልቱ ላይ መፍሰስ ጀመረ። አዲስ አበባ ገና በጠዋቱ ሁለት ልጆቿን ገበረች። ወደ ኋላ ተመለስኩ። በተግባረ እድ በኩል አድርጌ አደባባዩን በስተቀኝ በመተው ወደ ለጋር መንገዴን የቀጠልኩት አፌን ደምደም እያለው ነበር። ጦል ላይ ታስሮ የነበረው መቶ አለቃው ወንድሜ በቀደም ለታ ልጠይቀው ሄጄ አየሁት ያለኝ ህልም ትዝ አለኝ። እናታችንን ለመጠየቅ ክፍለ ሀገር የሄደ ይመስለዋል። ወደ ወላጆቻችን ግቢ ስገባ ድንኳኖች ተጥለዋል። ግቢው ግን ጸጥ ረጭ ብሏል። እናታችንን ሳገኛት በማለት ስላየው ህልም ይነግረኝ ጀመር። በመቀጠልም እንኳን መጣህ፣ ልጄን ልድር እኮ ነው እንኳን መጣህ አለችኝ እንዳየችኝ። ማን ነው የሚዳረው ብዬ ጠየኳት። ምን ቸገረ እንኳን መጣህ፣ ትንሹ ወንድምህን ልድር ነው ብላ ስትመልስለት ነበር ብንን ያለው። በላብ ተጠምቆ ህልሙን ሲነግረኝ አደጋ እንዳይደርስብኝ ያለውን ፍርሃት ገልጾ ጥንቃቄ እንዳደርግ ከምክር ጋር ነበር። ስንለያየም እስከ መጨረሻው እንደሚለያይ ሰው አንገቴ ላይ ተጠምጥሞብኝ አገላብጦ ስሞኝ ነበር። አሳዘነኝ። እንደማንም ወንጀለኛ ለአገሩ በፖሊስነት ከሰላሳ ዓመታት በላይ ባገለገለ መታሰሩ አንሶ ለእኛ መጨነቁ አስጨነቀኝ። ይህንኑ እያሰብ ከወላጆቻችን በተጨማሪ የእሱንም ቤተሰቦች የመርዳት ኃላፊነት በእኔ ላይ መውደቁን እያሰላሰልኩ ነበር ሳላውቀው ቢሮ የደረስኩት። ግማሽ የሚሆኑት የሥራ ባልደረቦቼ ዛሬ አልገቡም። ለነገሩ እኔም በሰበቡ የከተማዋን ሁኔታ ወጣ ብዬ ለማየትም ነበር ወደ ሥራ የሄድኩት። እንኳን ከተማዋን ጭንቁጧት አምቦ በወያኔ ከተያዘች ወዲህ ለወትሮውም የቢሮ ሰዓታችንን በአብዛኛው የምናሳልፈው በወሬ ነበር። ያን ቀንም የገባ ነው ጥቂት ሰራተኞች የዋል ነው በየአካባቢያችን የተፈጸሙ አዳዲስ ክስተቶችን እየተቀባበል ስናወራ ነበር። እኛ ሰፈር አንድ ወጣት በቀይ ሽብር ጊዜ ሕፃን እያለ አባቱን የኢህአፓ አባል ነህ ብሎ የገደለበትን የደርግ ካድሬ ገሎ ደሙን ተወጣ። እኛ አካባቢ ደግሞ ወያኔዎች አንድ ሰውዬ በሌሊት ከቤቱ አውጥተው ገለውት ሌባ ገደለው አሉ። ሁላችንም የምናቀውን እየተቀባበል ስንነጋገር ዋል። የግድያ የጭንቀት ወሬ በመንግስቱ ወንበር የተተኩት አዲስ ገዢዎቻችን ጋር ንክኪ እንዳላቸው የምንጠረጥራቸው ጥቂት ባልደረቦቻችን ወሬ ለማነፍነፍ ሲመጡ እየተጠነቀቅን፣ በተለይም ከበረከት ስምኦንና ከታምራት ላይኔ ጋር ወዳጅነት አለን እያሉ ካሁኑ ታማኝነታቸውን እያሳዩ ያሉት ሁለት ሰዎች ታየና ሙሉጌታ ሲመጡ የምንነጋገረው እየተጠነቀቅን ነበር። ሁለቱም መስሪያ ቤት ውስጥ የነበረው የኢሰፓ መሰረታዊ ድርጅት ምልምል አባል ሆነው ሙሉ ተቀባይነት ለማግኘት ሲያፈደፍዱ እንደነበር የሚያውቀው ሰራተኛ በግርምት እየታዘበ ሲነስተቻል አዲሱ ከበሮ የሚደለቀለት የዘመኑ የጎሳ ፖለቲካም ከመቀጽበት የለከፋቸው ጥቂት ሰራተኞች ነበሩ። በመሰሳት ሰብሰብ ብለን ስንጫወት እንደ ኢትዮጵያ ባለች ባለብዙ ቋንቋ ሀገር ዘርን ከአገራዊነት አስቀድመን የትልንደርስ ነው ማልኩኝ። ውይይታችንን ወደ አጠቃላይ ርዕስ ለመውሰድ እኛ ኦሮሞዎች ተጨቁነናል፣ መብታችን መከበር አለበት። ጀማል ረከት ታርጎ ተናገረ። ታጃይ ፋልኩኝ ለራሴው የሰው እንዲያው ፈጥኖ በየወቅቱ የሚመጡት ገዢዎች የሚያቀርቡለትን የፖለቲካ ጥብቆ ለመልበስ መሽቀዳደም አስቀርሞኝ ጭቆናን ለማጥፋት የግድ ኢትዮጵያዊነትን አውልቀን መጣል የለብንም እኮ። አሁን አንተ ግማሽ ኦሮሞ ግማሽ አገሬ ነህ፣ ማን ተብለህ እናትና አባትህ ልታገናኛቸው ነው? ዘርን ብቻ ግንጥል ጌጥ ማድረጉ ችግር ያለው ይመስለኛል። በጥያቄ መለሰችለት መሰረት። ሌላ ባልደረባችን ሌላ ጥያቄ አቀረበለት ለጀማል። እንደውም ባንዱ አያቴ ከጎጃም የቄስ ዘር ነኝ ስትላል ነበረም በማለት መምረጥ ዴሞክራሲያዊ መብቴ ነው ኦሮሞነትን ወይም አዘሬነትን መለሰላት ጀማል። የግድ እኮ እናትህን ለመውደድ አባትህን ወይም አባትህን ለመውደድ እናትህን መጥላት ያለብህ አይመስለኝም ማለችው በንግግሯ ይመስለኛል ማለት የምታዘወትረው መሰረት። በመካከሉ ታዬ ባጭር ቁመቱ እየተደበለበለ መጥቶ ሹክክ ብሎ ሲገባ የውይይታችንን ርዕስ ባንቀይረው ኖሮ ክርክሩ ወዴት እንደሚያመራ አላውቅም። ዝምታችን ሲበዛበት እንደ ሌሎቹ መስሪያ ቤቶች የቅሬታ ሰሚ ኮሚቴ አቋቁመን ባለቆቻችን የደረሰብንን በደል መፋረድ እንዳለብን ይመክረን ሞከረ። በተራቢነቱ የሚታወቀው የሽጥላ ታዬ ቅሬታም ካለ አንተ የኢሰፓ ምልምል አባል በመሆንህ ብቻ ሳትወዳደር የቡድን መሪ መሆንህ ነው ብሎ ሲቀልድበት ሁላችንም ሳቅነና ወደ ሌላ ጭውውት ሄድን። እንዲህ እያል ከስራ መውጫ ሰዓት ደረሰ። ከቀኑ 11 ሰዓት ተኩል ላይ ከመስሪያ ቤት ወጥቼ ከሁለት ጓደኞቼ ጋር ተከራይተን ወደምንኖርበት ቤት በታክሲ አመራው። ሜክሲኮ አደባባይ ስንደርስ ፊቴን ጠዋት የተገደሉት ሰዎች ወደ ወደቁበት በኩል አዙሬ ተመለከትኩ። ጠዋት ያልነበረ ከጎናቸው አንዳንድ ቦምብ ተቀምጦ አስከሬናቸው ተዘርግቷል። ቦምብ ሊጥሉ ሲሉ ተገደሉ ለማለት መሆኑ ነው። ጠዋት ሳልፍ ያልነበረ የአንድ ታዳጊ ወጣት ሬሳ ደግሞ ፖሊስ መምሪያ ፊት ለፊት ወድቋል። ይህ ደግሞ አካባቢው ላይ ሰልፍ ሲያደርጉ ከነበሩ ወጣቶች ጋር ቦምብ ይዞ ተገኝቶ የተገደለ ነው። መርካቶ፣ አብነት፣ ንግድ ሥራ ትምህርት ቤት፣ ፒያሳ፣ በቅሎ ቤት አካባቢ ወያኔ ኤርትራን በተመለከተ የሚያራምደውን ሰላማዊ ሥራ በመቃወም ሰልፍ የወጡ ጸረ ሰላም ወጣቶች ተገለዋል አለና አንዱ ተሳፋሪ ተናገረ። በምጓዝባት ታክሲ ውስጥ የነበረውን ዝምታ ሰብሮ የሁላችንም መልስ ዝምታ ሲሆንበት ወያኔ ሌባውን ሁሉ አጠፋው፣ እጅ ከፍንጅ ሲያዙ ወዲያው እርምጃ እየወሰደ በማለት ቀጠለ። ያው ጸጉሩ ኮፈር ያለው ሰው ይህ መምሪያው አጠገብ ቦምብ ይዞ ተገደለ የተባለ ሕፃን እዚያች ኬክ ቤቷ አጠገብ ጫማዬን ይቀባልኝ የነበረ የረጅም ጊዜ ደንበኛዬ ነበር በማለት መለሱለት። ከአጠገቤ የተቀመጡት አዛውንት በሐዘን ጭንቅላታቸውን እየነቀነቁ ቢሆንስ ሌባ ተይዞ ወደ ፍርድ ቤት ይወሰዳል እንጂ መገደሉ ተገቢ ነው? ሌላዋ እናት ተሳፋሪ በትዝብት ጠየቁት። ወዲያው እርምጃ ካልተወሰደባቸው እኮ ከተማዋን በዝርፊያ ሊያውካት ነው፣ ይበላቸው ብሎ ባለጎፈሬው ጎን ያለው ሌላ ወጣት መለሰላቸው። ከመስረቅ ይልቅ መግደል ከተማዋን ይበልጣ ያውካትን ብለህ ነው የኔ ልጅ? ረጋ ብለው ጠየቁት። እኔ አጠገብ ያሉት አዛውንት ያው ወጣት መናገር ሲጀምር ነበር ከመውረጃዬ ደርሼ ከታክሲዋ ይወረድኩት። የክረምት ረፍቷን እኔ ጋር ልታሳልፍ ከክፍለ ሀገር የመጣችው የወንድሜ ልጅ አስናቀች ጋሼ ተባክበ ጊዜ ወደ ቤትና ማለቷን አሰብኩና እንዳታስብ በቀጥታ ወደ ቤት ገባው። ጭንቀቷን ሳስብ ወንድሜ ስላየው ህል ለሷ መንገሪ ጥፋት እንደሆነ እያሰላሰልኩ ነበር በፈጣን እርምጃ ቤት የደረስኩት። የኢትዮጵያ ሬዲዮና ቴሌቪዥን እንደሆነ እንደ ደርግ ጊዜው የአዲሶቹን ገዢዎች ቀረርቶ ነበር የሚያቀራሩት። ያው የምናየውን የሀገራችንን የጨለመ የህይወት እይንት በዜና መልክ የምንሰማው ከውጭ ሬዲዮ ጣቢያዎች ነበር። ያን ቀን ጀርመን ሬዲዮ ጣቢያን ለመስማት የመተላለፊያ ሰዓቱ አልፎ ነበር እቤት የገባሁት። ምንም እንኳ በወቅቱ የሀገራችን ህይወት ላይ ቁርጡ ያልለየለት ጥቁር ደመና ቢያጠላበትም አስናቀች የጭውውታችን ጨው ሆና ምሽቱን ገባ ነው። ከቤተሰባችን እንደሷ ጨዋታ የሚያውቅ የለም። በውብ መልኳ ላይ የወተት አረፋ መስለው በልክ ከተደረደሩት ጥርሶቿና ጥርት ብለው ከሚያበሩት ትላልቅ አይኖቿ ጋር የቅንነት ፈገግታዋን እየረጨች በምትፈጥራቸው ቀልዶች ህይወትን ታበራለች። ብሉልኝ ጠጡልኝ ስትል ደግነቷ የተራበን ያጠግባል። ከምሽቱ 3 ሰዓት ሊሆን 5 ደቂቃ ያህል ሲቀረው ወደ ሽንት ቤት ሄድኩ። ጣጣዬን ጨርሼ የዕለቱን ሁኔታዎች ዘገባ ከአሜሪካ ጣቢያ ላይ ለማዳመጥ ከጓደኞቼ ጋር በግል ተከራይተን የምንኖርበት ግቢ ተከራዮች በሙሉ የምንጠቀምበት አንድ የጋራ ሽንት ቤት አለ። ከቤት ልወጣ ስል አስናቀች ጋሽዬ ቡናው ደርሷል የልቴን ነው አለችኝ። ስኒዎቹን ረከቦቱ ላይ እየደረደረችና በስስት እያየችኝ መጣው ሽንት ቤት ደርሼ አልኩና ፒጃማዬን እንደለበስኩ ባትሪዬን ይዤ ስሄድ ሽንት ቤቱን ሌላ ሰው ገብቶ እየተጠቀምበት ነበር። ባትሪዬን ከማብራቴ ሰው አለ ብለው መለሱልኝ። የግቢያችን አድባር እማማ አበበች ሰዓት ደርሶ የአሜሪካ ሬዲዮ እንዳያመልጠኝ ቸኮልኩ። ወደ ውጭ ወጣሁና ከግቢው አጥር ጥግ ሽንቴን መሽናት ጀመርኩ። በመካከሉ ከጎን በኩል ካለችው ቀጭን የሰፈሩ መንገድ ሁለት ሰዎች ወጥተው እኔ ወዳለሁበት መጡ። ያን ሰሞን ከምሽቱ አንድ ሰዓት ጀምሮ ሰዓት እላፊ ተጥሎ ነበር። ከኔ ጋር የሚኖሩት ሁለቱ ጓደኞቼ መጠጥ ቤት አዘግተው እየጠጡ ያመሻሉ። ብመክር ብመክር አልሰማኝ ብለዋል። እንዳይያዙ ወደ ቤት በዚያ በኩል እየተሽለኮለኩ እንደሚመጡ ማውቃለሁ። ሁለቱ ሰዎች እነሱ መሰሉኝ። ከሁለት ቀን በፊት አንደኛው በስካር እነኚህ ሌቦች፣ ገዳዮች፣ ምትክ ፋሽስቶች እያለ ሲሳደብ ተቆጥቼ ወደ ቤት እንዳስገባሁት ትዝ አለኝና ምክሬን አልሰማ ብለው ራሳቸውን ለአደጋ ማጋለጣቸው አናደደኝ። ፊቴን ወደ እነሱ አዙሬ ባትሬን ሳበራ ማነህ ባለበት ቆም ብሎ አንባረቀብኝ። ከሰፈሯ መንገድ ከወጡት አንደኛው እጅ ወደ ላይ ፊትህን አዙረህ ወደ ቀበሌ ሂድ ብሎ ድጋሚ ጮኸብኝና ሮጠው አጠገባቸው ካለው የኤሌክትሪክ እንጨት ስር ተከለሉ። እኔ ነኝ ባየ ብዬም ንግግሬን ሳልጨርስ ነበር አንድ ጥይት የተተኮሰው። ፊቴን ወደምኖርበት ቀበሌ 03 ወደሚወስደው አስፋልት መንገድ ሳዞር አንዱ እንዳትተኩስ ባትሪ ነው የያዘው ሲል ከጆሮዬ ገባ። ተበላሁ አልኩኝና እጄን ወደ ላይ አድርጌ ወደ ተባልኩት አቅጣጫ መንገድ ጀመርኩ። ብዙም እርምጃ ሳልሄድ ነበር እቤት ጥያቸው የወጣሁት ቤተሰቦቼ እየተንጫጩ ግር ብለው ሲወጡ የተደመጡኝ። አስናቀች ሰራተኛዬ፣ ሬዲዮ ለመስማት እኔ ቤት የተሰባሰቡት ጎረቤቶቼ፣ እኔን ወደ ቀበሌ ሂድ ካሉኝ ሁለት ታጣቂዎች ኋላ እንዳሉ አሰብኩ።
كشيه أقوتيه هنين هنين يون دميريج أسناكج أوتاون أقل لتكو أبلي ساتك ساكت جينو دلا يدرق وليك أبليه بلو كتكو سبين أندو داق من ياسي الزين ولتو يوي جاني تاتاكيوج كوالي اندي تكتلوين تاوكين تكيت مترو جلقو كاللو أسفالت مادو مانو مندنو بلو ايتن چاچو يلي لو كبالي تاتاكيوج انيا ودالدر برسي ماتو تسموين كني الفو بيبيت سبو چلاي آدگا اندائدرس أساس سبين بانت نگر لاي هاسابين لما قويت بزوم جيزيو النبرينيم سالاس سبو يتفترو آس چگاري كستد هوني تواجه كما كسبت يميلو عوتو بد هونبين كون اندارتن كاكاكس يميل تيلا تزاز كاسفال تومادو كالو تاتاكيو چمبر ركبين كزيو بكل اجور لاي كون ديلاو چوهبين غشيه اترتقياز غشيه اترتقونياز نفسوا اس كمتو تاي متو الدنياس ناقاي چتو چوهالدج كوالاي پوليسو وندمي غار هونيه تمرتين سكتاتل ابراينو يادگچو لني يالا فكر ليونو كتلك اهتوا غار فلگيزي سيتالو استاوسالو تلقوا ينطن وندم إيجام مكاشج آنسناكش دغمو أنين كفيتيم كوالايم انداتن كثاركس تبيينا مساريا تدقنو بين ياتر تقل مياز من كثاركسو ياللو عدقا تاسبين يلقس ببيت سبو تشلا ياللون عدقا لمك الناس باللو بذكو مي بيت سبو تشناتشو بيت سبو تشكوناتشو إيال تناقر سامي باغينيم بالاغينيم دبر رايالون باتريك ودلاي يجي يدم نفسين بيتا سابو تشيناتشو بيتا سابو تشيكوناتشو ايجا دقاقمي مجوهين قدتلكو بسو مالكو ايجي برمتا اسفالتو مادو كاللوت بكل كفيل لفيتي تتاكوسا تافايلاي تكوس فساش نگر عراسين اقري سونتي المشكة ما قطوت اقمي ايجده كما مدى ويني غاشي يي هنين هنين ياريج يمت جهو اسناق اج دمس ودني يقرب سيمتا ترسي نكشي ودرسوا زور انديت ارمجان دهير كنبار اقمان سوي ودوهالا يودكوت ياسناق اجم دمس يقربين يقربين يمت مستدين عينين السودة اللي جبت لمور ور موكركو للا توس تكتله بلا آسناكت يسيك آدمس السماتشنا لاي لاي ودكتش وينيتين آسقل دلكوش يمن ناكر عقنين آسباس بي طيقوات دهنا دمسو فييتا قرارتا من نغر جمرا صد تاريج ለላ ፕሮግራማችን በዚህ ተናቀቀል ሊነኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከ7 እስከ 9 ሰዓት በድጋሚ እናሰማለን ለናምሹ